ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 2 2015 ዓ.ም ዝግጅታችን ጀመረ። ህወሓት በአፍሪካ ህብረት ጥላ ስር ለመደራደር መዘጋጀቱንና ተደራዳሪ ቡድን መሰየሙን አስታውቋል። የትግራይ ክልል መንግስትን በመወከል ከፌዴራል መንግስት ጋር እንዲደራደሩ የተሰየሙት አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ መሆናቸውን ህወሓት ትላንት ባወጣው መግለጫ አስታውቋል። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በሌላ በኩል የሱዳን አዋሳኝ በሆነው ምዕራብ ጎንደር ዞን መተማ ከተማ መተማ ወረዳ በህወሓት ታጣቂዎችና በመንግስት ኃይሎች መካከል ከዛሬ ጠዋት ጀምሮ ውጊያ እየተካሄደ መሆኑን አስመልክቶ ከአካባቢው ባለስልጣናትና ነዋሪዎች ያገኘነውን መረጃም በምሽቱ ዘገባችን ይዘናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ አሉላ ከበደ ነው። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ እንዲሁም በዌብሳይታችን amharic.voanews.com በቀጥታ መከታተል ትችላላችሁ። አስተያየቶቻችሁንም አጋሩን። እስከ ምሽቱ 4 ሰዓት ድረስ አብረናችሁን አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። የመስከረም 2015 ዓመተ ምህረት ምሽት የዓለም ዜና የማሰማችሁ እንግዲህ ወልዴ ነኝ። ከኢትዮጵያ የፌዴራል መንግስት ጋር ጦርነት ውስጥ ያለው ህዝባዊ ወያኔ ሓርነት ትግራይ ጦርነቱ በአስቸኳይ ቆሞ በአፍሪካ ህብረት መሪነት በሚደረገው የሰላም ሂደት ተሳታፊ ለመሆን ፈቃደኛ እንደሆነ ማስታወቁን የቪኦኤው ፍሬድ ሃርተር ከአዲስ አበባ ዘግቧል። ወዲያውኑ ተፈጻሚ ለሚሆን የተኩስ አቁምና ያንን ተከትሎም በአፍሪካ ህብረት አሸማጋይነት ለሚደረገው የሰላም ድርድር ዝግጁ መሆኑን አስታውቋል። በሰሜን ኢትዮጵያ የሚካሄደው ጦርነት አሁን ወደ 2ኛ ዓመቱ እየተቃረበ ሲሆን በአስር ሺዎች የሚገመቱ ሰዎች መገደላቸውንና በሚሊዮን የሚቆጠሩትን ደግሞ ካለ መሠረታዊ አቅርቦቶች አስቀርቷል። የዘመን መለወጫን ምክንያት በማድረግ ትናንት እሁድ ማምሻውን የወጣው የህወሓት መግለጫ ከሁለት ሳምንት በፊት ጦርነቱ አገር ሽቶ ለወራት የነበረውን አንጻራዊ መረጋጋት ካደፈረሰ በኋላ አሜሪካና ሌሎች ወገኖች ግፊት ማድረጋቸውን ተከትሎ የወጣ ነው ሲል ሪፖርቱ ዘግቧል። ለጦርነቱ እንደገና መጀመር አንዱ ወገን በሌላኛው ያመካኛል። ህወሓት ከዚህ ቀደም በኦሊሲንጎ ኦባሳንጆ መሪነት በአፍሪካ ህብረት ይደረግ የነበረውን የሰላም ጥረት ሲነቅፍና እንደማይቀበለውም ሲያስታውቅ የቆየ ሲሆን አዲስ ያወጣው መግለጫ ሁለቱም ወገኖች የሚቀበሏቸውን ሸምጋዮችና ሌሎች ዓለም አቀፍ ታዛቢዎችና ባለሙያዎች ሂደቱን የሚመሩበት አካሄድ እንደሚኖር ህወሓት የሚጠብቅ መሆኑ ተገልጿል። ከዚህ በፊት ህወሓት ድርድሩ በኬንያው መሪ ኡሁሩ ኬንያታ ሸምጋይነትና በአሜሪካ ታዛቢነት ናይሮቢ ውስጥ እንዲካሄድ ጥሪ ሲያቀርብ ቆይቶ ነበር። የኢትዮጵያ መንግስት በሚሰጣቸው መግለጫዎች ካለምንም ቅድመ ሁኔታና በየትኛውም ስፍራ ንግግር ለማድረግ ፍላጎቱን ሲያሳይ ቢቆይም የህወሓት ወገን ደግሞ በትግራይ መሠረታዊ አገልግሎቶች እንዲጀመሩ እንዲሁም የኤርትራ ኃይሎች ከትግራይ ይውጡ ሲል እንደ ቅድመ ሁኔታ አስቀምጦ ነበር። አሜሪካ፣ የአፍሪካ ህብረት እንዲሁም የተባበሩት መንግስታት ድርጅት የህወሓትን ጥሪ በመልካም ተቀብለዋል። በተጨማሪም አሜሪካ፣ ኤርትራ እና ሌሎች ያለቻቸውን በስም ያልተጠቀሱ አካላት ጦርነቱ ላይ ነዳጅ ከማርከፍከፍ ይቆጠቡ ብላለች። የአፍሪካ ህብረት ሊቀመንበር በኢትዮጵያ ሰላምን ለመመለስ ልዩ አጋጣሚ ነው ሲሉ ገልጸውታል። የኢትዮጵያ መንግስት የህወሓትን መግለጫ በተመለከተ ይህ ዜና እስከተጠናቀረበት ጊዜ ድረስ ምላሽ ባይሰጥም ከዚህ በፊት በሰጣቸው መግለጫዎች ግን ካለምንም ቅድመ ሁኔታና በየትኛውም ስፍራ ንግግር ለማድረግ ዝግጁ እንደሆነ ሲገልጽ ቆይቷል። አድማጮች፣ በዚህና ተያያዥ ጉዳዮች ላይ በልዩ ዘገባ ክፍለ ጊዜያችን ሰፋ ያለ ሪፖርት ይኖረናል። የሶማሊያ መከላከያ ሰራዊት በማዕከላዊ ሂራን ግዛት በእስላማዊው አክራሪ ቡድን አልሸባብ ተይዘው የነበሩ 20 መንደሮችን ማስለቀቁን አስታወቀ። የሶማሊያ ብሔራዊ ጦር ሰራዊት አዛዥ የሆኑት ሻምበል መሐመድ ኢብራሂም ለቪኦኤው መሐመድ ዳይሴን በስልክ እንደነገሩት የሰራዊቱ አባላት በአካባቢው ካሉ የታጠቁ ነዋሪዎች ጋር በመተባበር ከመቶ በላይ የአልሸባብ ተጣቂዎችን ሲገድሉ 20 የሚሆኑ መንደሮችን ከአልቃይዳ ጋር ግንኙነት ካለው ቡድን ነጻ አውጥተናል ብለዋል። እንደገና በቁጥጥር ስር ከዋሉት መንደሮች ውስጥ ከኢትዮጵያ ጋር የምትዋሰነው ፊዶ ከተማን ጨምሮ ሌሎችም በሂራን ግዛት የሚገኙ ስልታዊ ቦታዎች ይገኙባቸዋል ተብሏል። አዛዡ አክለውም 20 የአልሸባብ ተዋጊዎች ተማርከዋል ብለዋል። በዘመቻው ወቅት ጦራቸው ከአየር እርዳታ ማግኘቱን ነገር ግን ከየትኛው ሀገር እንደሆነ ከመግለጽ መቆጠባቸውን የመሐመድ ዳይሴን ዘገባ አመልክቷል። ዘመቻው እንደሚቀጥልና አሁንም በመካሄድ ላይ መሆኑን አዛዡ ተናግረዋል። አልሸባብ የመንግስትን መግለጫ በተመለከተ አስተያየት ባይሰጥም በሂራን ግዛት በሚገኙ የሶማሊያ የጸጥታ ኃይሎች ላይ ያነጣጠረ የቦምብ ጥቃት መፈጸሙን ገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዓለምን የሚቀይር የተባለለት አዲስ ክትባት የወባ በሽታን ሊያጠፋ ይችላል ተባለ። እንግሊዝ ሀገር በሚገኘው ኦክስፎርድ ዩኒቨርሲቲ የተመረተው አዲሱ የወባ ክትባት የሙከራ ሂደት ክትባቱ 80% ውጤታማ መሆኑን አሳይቷል። በሚሊዮን የሚቆጠሩ ሰዎችን ሕይወት ለማዳንና በጊዜ ሂደትም በሽታውን ለማጥፋት አቅም አለው ተብሏል። የቪኦኤው ሄንሪ ሪጅዌል ከለንደን ያደረሰንን ዘገባ ስመኝሽ የቆየት አቀርበዋለች።
R21 በሚል ስያሜ የሚጠራው የወባ ክትባት ከሶስት ዙር በኋላ አበረታች ውጤት አሳይቷል። ሆኖም ዋናው አስቸጋሪ ነገር ሆኖ የቆየው በሽታ የመከላከል አቅሙን ይዞ እንዲቆይ የማድረጉ ሂደት ነው።
አንዱ አሳሳቢ ነገር የነበረው ክትባቱ ለጥቂት ወራት ብቻ የሚቆይ የአጭር ጊዜ የመከላከል አቅም ብቻ ይኖረዋል የሚለው ነው። ዛሬ ያወጣነው መረጃ ግን ይህ አለመሆኑን በትክክል አሳይቷል። የማጠናከሪያ ክትባት ከተሰጠ ከሁለት ዓመት በኋላ በተደረገ ክትትል 80% ብቃት ያለው መሆኑ እጅግ የሚያበረታታ ነው።
በቅርቡ የተካሄደው የሁለተኛ ምዕራፍ የሙከራ ሂደት በቡርኪና ፋሶ ናኖ የተሰኘ ከተማ የሚኖሩ ከ5 ዓመት እስከ 17 ዓመት ያሉ ልጆችንም ያካትታል። ላንሰት በተሰኘው የሕክምና መጽሔት የታተመው ውጤትም ከፍ ያለ መጠን ያለው የማጠናከሪያ ክትባት የወባ በሽታን ከመከላከል አንጻር 80% ብቃት እንዳለው አሳይቷል። የጎንዮሽ ጉዳትም እምብዛም አልታየበትም።
ይህን ጥገኛ ተውሳክ በክትባት ለማጥፋት እየሞከርን ነው። ቫይረስ አይደለም፣ በሺዎች የሚቆጠሩ ዘረመሎች አሉት። ስለዚህ ክትባቱን ለመስራት እጅግ ውስብስብ ነው። ከመቶ በላይ በቤተ ሙከራ እየታዩ ያሉ አሉ። ይሄ ግን እስካሁን ካገኘነው እጅግ የተሻለው ውጤት ነው። በጣም ተደስተናል።
በቅርብ የወጣ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2020 ዓ.ም ብቻ ወደ 627,000 የሚጠጉ ሰዎች በወባ በሽታ ሕይወታቸውን አጥተዋል። ከነዚህ ውስጥ ደግሞ አብዛኞቹ ከሳህራ አፍሪካ በታች በሚገኙ የአፍሪካ ሀገራት የሚኖሩ እድሜያቸው ከ5 ዓመት በታች ያሉ ሕጻናት ናቸው። የዓለም የጤና ድርጅት ለመጀመሪያ ጊዜ RTS የተሰኘው የወባ ክትባት እንዲሰጥ በጥቅምት ወር ፈቃድ ሰጥቶ የነበረ ሲሆን R21 የተሰኘው ክትባት ደግሞ የበለጠ ተስፋ ሰጪ ሆኖ ቀርቧል።
የቻይናው ፕሬዝዳንት ሺ ጂንፒንግ ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ ወደ ውጭ አገር በመጓዝ ከሩሲያው አቻቸው ቭላድሚር ፑቲን ጋር ማዕከላዊ እስያ ውስጥ እንደሚገናኙ ተነግሯል። ፕሬዝዳንት ሺ በእንደ አውሮፓውያን አቆጣጠር 2013 ስልጣን ከተቆናጠጡ ጀምሮ ከፕሬዝዳንት ፑቲን ጋር 38 ጊዜ የተገናኙ ሲሆን ከጆ ባይደን ጋር ግን የዩናይትድ ስቴትስ ፕሬዝዳንት ከሆኑ ወዲህ በአካል ተገናኝተው አያውቁም። እንደ ሮይተርስ ዜና ወኪል ዘገባ ከሆነ ሺ ወደ ውጭ አገር ሲሄዱ ከኮቪድ-19 ወረርሽኝ በኋላ የመጀመሪያ ጊዜያቸው ሲሆን ለሶስተኛ ዘመን በፕሬዝደንትነት በስልጣን ላይ ለመቆየታቸው እንዲሁም በዓለም የፖለቲካ መድረክ ሀያላን ሀገራት ፍትጊያ ላይ ባሉበት ሰዓት በያዙት የዓለም መሪነት ሚና የሚተማመኑ መሆናቸውን ያሳያል ብሏል። የቻይና ኮሚኒስት ፓርቲ በሚቀጥለው ወር ጉባኤውን የሚያካሄድ ሲሆን ሺ ጂንፒንግ ለሶስተኛ የ5 ዓመት ስልጣን እንደሚቀጥሉ ይጠበቃል። ይህም ከማኦ ዜዱንግ በኋላ ረጅምና ከፍተኛ ስልጣንን የተቆጣጠሩ የቻይና መሪ ያደርጋቸዋል። በዩክሬን ጦርነት ምክንያት ሩሲያ ከምዕራቡ ዓለም ጋር ፍጥጫ ላይ ባለችበት፣ ከታይዋን ጋር ተያይዞ ያለው ቀውስ በተሟሟቀበት፣ እንዲሁም የዓለም ኢኮኖሚ በተቀሳቀሰበት ወቅት ሺ ጂንፒንግ ረቡዕ ለይፋዊ ጉብኝት ወደ ካዛክስታን ያመራሉ። ከዛም ወደ ኡዝቤክስታን በማምራት በጥንታዊቷ ከተማ ሳማርካንድ በሚካሄደው የሻንጋይ ትብብር ድርጅቶች ጉባኤ ላይ ከሩሲያው ፕሬዝዳንት ጋር ይገናኛሉ ሲሉ ክሬምሊንና ካዛክስታን አስታውቀዋል። ቻይናም ዛሬ ሰኞ ጉዞውን በተመለከተ ማረጋገጫ ሰጥታለች። ስብሰባው ለፕሬዝዳንት ሺ በፖለቲካ ረገድ ያላቸውን ተጽዕኖ የሚያሳዩበት ሲሆን ፑቲን ደግሞ ሩሲያ ወደ እስያ እያዘመመች መሆኑን ለማሳየት ይጠቀሙበታል ተብሏል። የምዕራቡ ዓለም በዩክሬን ጦርነት ምክንያት ሩሲያን ለመቅጣት በሚፈልግበት በዚህ ሰዓት ሁለቱ መሪዎች አጋጣሚውን በአሜሪካ ላይ ያላቸውን ተቃውሞ የሚያሰሙበትም ይሆናል ተብሏል። በመጨረሻም አድማጮች፣ ኢራን የኒውክሌር ኃይልን ከሚቆጣጠረው ከተመድ ዓለም አቀፍ የአቶሚክ ኃይል ተቋም ጋር እተባበራለሁ ስትል ዛሬ ሰኞ አስታውቃለች። ሆኖም ግዴታ ቢኖርብኝም መብትም ደግሞ አለኝ ስትል አስታውቃለች። የተመድ የኒውክሌር ተቆጣጣሪው ባለሥልጣን በኢራን ባልተገለጹ ቦታዎች ዩራኒየም ይገኝ እንደሆነ በመመርመር ላይ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ናስር ካናኒ ለዜና ሰዎች እንዳሉት ኢራን ከዓለም አቀፉ የአቶሚክ ተቋምና ከቦርድ አመራሩ ገንቢ የሆነ እርምጃ ትጠብቃለች ብለዋል። ቦርዱ በተለያዩ ዓለም አቀፍ የኒውክሌር ጉዳዮችና የኢራን የኒውክሌር ፕሮግራም አሳሳቢነት ላይ ዛሬ ስብሰባ ይጀምራል። ሰው ሰራሽ የሆነ የዩራኒየም ቅንጣት በሶስት ያልተገለጹ ቦታዎች ላይ መገኘታቸውን በተመለከተ ኢራን ሐቁን እንድትናገር የዓለም አቀፉ አቶሚክ ተቋም ግፊት በማድረግ ላይ መሆኑ ተዘግቧል። የኒውክሌር መሳሪያ ታመርታለች በሚል ስጋት ሀገሪቱ ላይ የተጫነው ማዕቀብ እንዲላላ እንደ አውሮፓውያን አቆጣጠር በ2015 የተደረሰው የኒውክሌር ስምምነት እንደገና እንዲያንሰራራ ለማስቻል አሁን እየተደረገ ያለው ምርመራ እንዲያበቃ ኢራን ትሻለች። ኢራን የኒውክሌር ድርድሩን ከምሯ እየወሰደች አይደለም በሚል እንግሊዝ፣ ፈረንሳይና ጀርመን ባለፈው ቅዳሜ የጋራ መግለጫ አውጥተዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ናስር ካናኒ የሀገሪቱን መግለጫ ገንቢ ያልሆነ ሲሉ አጣጥለውታል። የኒውክሌር ስምምነቱ ለኢራን ያደላ ነው በሚል የቀድሞ ፕሬዚደንት ዶናልድ ትራምፕ በእንደ አውሮፓን አቆጣጠር 2018 የዩናይትድ ስቴትስን ከስምምነቱ አስወጥተው አዲስ ማዕቀብ ኢራን ላይ ጥለዋል። ኢራን በአጸፋው ስምምነቱ ከጣለባት መጠን በላይ ዩራኒየም ስታመርትና ሌሎች የኒውክሌር ማምረቻ መሳሪያዎችን ስትገነባ ቆይታለች። አድማጮች፣ ዜናው በዚሁ ተጠናቋል። ቀሪ ልዩ ዘገባዎችንና መስተንግዶችንን እንድትከታተሉ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 2 2015 ዓ.ም ምረዝ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
በሰላም እንኖር ወተን እንገባ እንደዚያን ነገሮችን እመኛለሁ። 2015 ጦርነቱ ቶሎ የሚያበቃበትን መንገድ እንጠብቃለን። ያልፋል፣ እርግጠኛ ነኝ ይሄ ነገር የተሻለ ነገር ይመጣል ብዬ አምናለሁ። ከብሔርተኝነት ጸድተን እንደ ኢትዮጵያዊነት የምናስብበትን 2015 ያንን እመኛለሁ። መልካም አዲስ ዓመት።
የአለፈውን ዓመት ግምገማና የአዲስ ዓመት ምኞታቸውን አስመልክቶ ከአዲስ አበባ ከተማ ነዋሪዎች መካከል ካነጋገርናቸው ውስጥ ነው የሰማችሁት። የዚህ ፕሮግራም ዝርዝር በሁለተኛው አጋማሽ ይቀርባል። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እንድትከታተሉ እንጋብዛለን። አሁን ቀዳሚ ወደሚሆነው አብይ ርዕስ ዘገባ እንለፍ። ህወሓት በአፍሪካ ህብረት ጥላ ስር ለመደራደር መዘጋጀቱንና ተደራዳሪ ቡድን መሰየሙን አስታውቋል። የትግራይ ክልል መንግስትን በመወከል ከፌዴራል መንግስት ጋር እንዲደራደሩ የተሰየሙት አቶ ጌታቸው ረዳና ጀነራል ጻድቃን ገብረ ትንሳኤ መሆናቸውን ህወሓት ትላንት ባወጣው መግለጫ አስታውቋል። ይሁንና መግለጫው ከዚህ በፊት ይጠቅሳቸው የነበሩ ቅድመ ሁኔታዎችን አላካተተም። ከኢትዮጵያ መንግስት አቋም ጋር ተስማሚ የሚመስለውን የህወሓትን መግለጫ በተመለከተ መንግስት እስካሁን የሰጠው ምላሽ የለም። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስ እና አውሮፓ ህብረት ግን የህወሓትን እርምጃ አድንቀዋል። ሁለቱም አካላት ይህን አጋጣሚ በመጠቀም የኢትዮጵያ ሰላምን እንዲያወርዱም ጥሪ አቅርበዋል። ኬኔዲ አባተ ዝርዝር አለው።
ህወሓት የትግራይ መንግስት የውጭ ጉዳዮች ቢሮ በተባለ አካል በኩል በአዲሱ አመት 2015 የመጀመሪያ ቀን መስከረም 1 ባወጣው መግለጫ አዲሱ አመት ኢትዮጵያውያን በአጠቃላይ በተለይ ደግሞ የትግራይ ህዝቦች ተኩስ የማይሰሙበት መሰረታዊ አገልግሎቶችና የሰብአዊ እርዳታ አቀባይ የሚያበቃበት እንዲሁም ከነዚህ ክስተቶች ጋር ተያይዞ የሚመጣው ህመምና ሰቆቃ የሚያበቃበት ቢሆን ምኞቱ መሆኑን ገልጿል። በመሆኑም ይላል መግለጫው አክሎ በመሆኑም የክልሉ መንግስት በአፍሪካ ህብረት ጥላ ስር በሚደረገው የሰላም ሂደት ላይ ለመሳተፍ ዝግጁ ነው። ከዚህ ባለፈም ምቹ ሁኔታን ለመፍጠር በጋራ ስምምነት ላይ ለተመሰረተ አስቸኳይ የተኩስ አቁም ስምምነት ለመገዛት ዝግጁ ነን ብሏል። በአፍሪካ ህብረት የሚመራ አስተማማኝ የሰላም ሂደት እንደሚጠብቅም የገለጸው ህወሓት ይህ የሰላም ሂደት የጋራ ተቀባይነት ያላቸውን ሸምጋዮች፣ ዓለም አቀፍ ታዛቢዎችንና ዓለም አቀፍ ባለሙያዎችን እንዲያካትት ሲል ሐሳቡን ገልጧል። አያይዞም ለዚህ አሳዛኝ ግጭት ዘላቂ መፍትሄ ማምጣት የምንችለው በሰላማዊ ውይይት ብቻ እንደሆነ እርግጠኞች ነን ብሏል። የትግራይ ክልልን በፕሬዝዳንትነት የሚመሩት ዶክተር ደብረጽዮን ገብረ ሚካኤልም ባስተላለፉት የአዲስ አመት መልእክታቸው አዲሱ አመት ግጭቱ በውይይት እንዲፈታ ትኩረት ሰጥተን የምንሰራበት ይሆናል ስለማለታቸው የመቀሌው ዘጋቢያችን ሙሉጌታ አጽብሃ የላከው ዘገባ ያመለክታል።
ህልውና ደህንነት ህዝብ ትግራይ ምርጋጽ ህዞን ቀዳማይ ካልአይ ሳልሳይ ወራይና
የትግራይ ህዝብ ህልውናና ደህንነት ማረጋገጥ አሁንም አንደኛ ሁለተኛ ሶስተኛ ጉዳያችን ሆኖ ይቀጥላል። ጦርነቱ ከተቻለ በሰላም በውይይት እንዲፈታ በ2014 አጠናክረን ተንቀሳቅሰናል። አሁንም እንቀጥልበታለን። ለሰላም ቅድሚያ ለውይይትም ቅድሚያ ሰጥተን እንቀጥላለን። የሰላም ውይይት እድል በማይኖርበት ግን አማራጭ የለም። በኃይላችን ጠላቶቻችን መክተን መብታችንን የምናረጋግጥበት እንፈጥራለን።
የኢትዮጵያ መንግስት በበኩሉ ለትግራይ ክልል ህዝብ ችግሮች ተጠያቂ የሚያደርገው ህወሓትን ነው። የመንግስት ኮሙኒኬሽን አገልግሎት በቅርቡ ባወጣው መግለጫ ህወሓትን ከሀገር አጥፊነት ተግባሩ የማስቆም ግዴታ በኢትዮጵያ መንግስትና ህዝብ ላይ ወድቋል ያለ ሲሆን ለዚህም አንዱ ምክንያት አድርጎ የጠቀሰው ህወሓት ወደ ትግራይ ክልል የሚላከውን እርዳታ ለተቸገረው ህዝብ እንዳይደርስ ይልቁንም እርዳታውን ለጦርነት እንዲውል እያደረገ ነው የሚል ነው። በመሆኑም መንግስት እርዳታው ለተረጂው ህዝብ እንዲደርስና ትግራይ ውስጥ ምቹ ሁኔታ በመፍጠር የክልሉን ህዝብ ግር የመከላከል ግዴታ አለበት ብሏል። በሌላ በኩል በትናንት መግለጫው ግጭቶችን ማቆም የመጀመሪያ እርምጃ መሆን አለበት ያለው ህወሓት ይህን ተከትሎ ቀጣዩ እርምጃ ሁሉን አቀፍ የሆነ የተኩስ አቁም ስምምነት መፈጸምና ሁሉንም ያሳተፈ የፖለቲካ ውይይት በማድረግ ለግጭቱ መፍትሄ መስጠት እንደሆነ አብራርቷል። የትግራይ መንግስት የድርድር ቡድን ማቋቋሙንና የቡድኑ አባላት አቶ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤ መሆናቸውንም አስታውቋል። በአዲስ አመትና በአዲስ ጅምር መንፈስ ጦርነትን አቁመን ለሰላም እድል ሰጥተን ወደ ሰላምና ብልጽግና ጉዞ እንጀምር የሚል መልእክት ማስተላልፏል ህወሓት በመግለጫው። ይህ የህወሓት መግለጫ እስካሁን ከፌደራሉ መንግስት በተቃራኒ የነበሩትን የተለያዩ አቋሞችን ያመሳሰለበት ነው። ከነዚህም አንዱ ህወሓት ለመጀመሪያ ጊዜ የድርድር ቅድመ ሁኔታ አለማስቀመጡ ሲሆን የህወሓት ሊቀመንበር ዶክተር ደብረጽዮን ጳጉሜ 2 ለተባበሩት መንግስታት ድርጅት በጻፉት ደብዳቤ ጭምር የሰላም ድርድር ለማድረግ መሟላት ያለባቸው በሚል ያካተቷቸው አራት ቅድመ ሁኔታዎች በትናንቱ የህወሓት መግለጫ ተተተዋል። የኢትዮጵያ መንግስት በበኩሉ ከሁለት ወራት በፊት ይፋ ባደረገው አቋሙ ለሰላም ንግግር ምንም ቅድመ ሁኔታ መቀመጥ የለበትም ማለቱ ይታወሳል። ለዚህም መንግስት በየትኛውም ቦታና ጊዜ ለመደራደር ዝግጁ መሆኑን በመግለጽ የሰላም አማራጭ አብይ ኮሚቴ በሚል ስያሜ የሚጠራ ተደራዳሪ ቡድን በሰኔ ወር ያቋቋመ ቢሆንም ተደራዳሪ ቡድኑን የማሳወቅ ፍላጎት እንደሌለው ሲገልጽ የቆየው ህወሓት በበኩሉ በአሁኑ መግለጫው ተደራዳሪዎቹን ለመጀመሪያ ጊዜ በይፋ አሳውቋል። ሌላው በዚህ መግለጫ ህወሓት ያራመደው የተለየ አቋም እምነት የለኝም ሲለው በነበረው የአፍሪካ ህብረት መሪነት የሚደረግ ድርድርን መቀበሉ ነው። የኢትዮጵያ መንግስት ከአፍሪካ ህብረት ውጭ አደራዳሪ እንደማይፈልግ በተደጋጋሚ ሲገልጽ፣ ህወሓት በበኩሉ በህብረቱና ህብረቱ በሰየማቸው የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ ላይ እምነት እንደሌለው መግለጹ አይዘነጋም። ከአፍሪካ ህብረት በተጨማሪ ዩናይትድ ስቴትስ፣ የተባበሩት መንግስታትና የአውሮፓ ህብረትም አደራዳሪ መሆን አለባቸው የሚል አቋም ሲያራምድ የነበረው ህወሓት በዩናይትድ ስቴትስ እና በኬንያ መሪነት የሚካሄድ ድርድርን እንደሚቀበል ገልጾ እንደነበር ይታወሳል። ከዚህ በተጨማሪም የድርድሩን ቅደም ተከተል በተመለከተ በህወሓት መግለጫ የተካተቱት ነጥቦች ከዚህ ቀደም የፌዴራሉ መንግስት ተደራዳሪ ቡድን ካቀረበው የሰላም ምክር ሀሳብ ጋር የሚጣጣሙ ናቸው። ይሁን እንጂ ነሐሴ 18 2014 ዓ.ም ዳግም የተቀሰቀሰው ጦርነት እየተካሄደ ባለበት በዚህ ወቅት ለወጣው የህወሓት መግለጫ እስካሁን ከፌዴራሉ መንግስት በኩል የተሰጠ ይፋዊ ምላሽ የለም። ከመንግስት አካል ምላሽ ለማግኘት ያደረኩት ሙከራ ማልተሳካም። የኢትዮጵያ ሰላም ሚኒስትር ዴታ አቶ ታዬ ደንደአ ግን በትዊተር ገጻቸው ባስተላለፉት መልእክት ህወሓት በአፍሪካ ህብረት መሪነት ለሚካሄድ የሰላም ንግግር ዝግጁ መሆኑን አድንቀው ሆኖም የሰላም ንግግር ከመደረጉ በፊት ታጣቂዎቹ ትጥቅ መፍታት እንዳለባቸው ገልጸዋል። በአንድ ሀገር አንድ መከላከያ ብቻ ነው የሚኖረው ይህም ዓለም አቀፍ መርህ ነው ያሉት አቶ ታዬ ይህን ማለፍ አንችልም የሰላም ድርድር ከመጀመሩ በፊት የትግራይ መከላከያ ኃይል የሚባል አካል ትጥቅ መፍታት አለበት በማለት ግልጽ አቋማቸውን አንጸባርቀዋል። የሚኒስትር ዴታው አቋም የግላቸው ወይም የመንግስት ስለመሆኑ ግን አልታወቀም። በሌላ በኩል የአፍሪካ ህብረት ዩናይትድ ስቴትስ የተባበሩት መንግስታትና የአውሮፓ ህብረትን ጨምሮ የተለያዩ ዓለም አቀፍ አካላት የህዋትን እርምጃ በአድናቆት ተቀብለዋል። የአፍሪካ ህብረት በሰጠው ምላሽ የትግራይ ክልል መንግስት ግጭቱን በሰላማዊ መንገድ ለመፍታት ያለውን ቁርጠኝነት እንዲሁም በአፍሪካ ህብረት መሪነት በሚካሄደው የሰላም ሂደት ውስጥ ለመሳተፍ ፍቃደኝነቱን መግለጹን የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በደስታ መቀበላቸውን አስታውቋል። ይህ አውንታዊ እርምጃ በኢትዮጵያ ሰላምን ወደ ነበረበት ለመመለስ ልዩ አጋጣሚ ነው ሲሉም ሊቀመንበሩ የህወሓትን ውሳኔ አጽንኦት ሰጥተው ተቀብለዋል። ሁለቱም ወገኖች በአስቸኳይ የተኩስ አቁም ለማድረግ እንዲሰሩና ሁለቱም የሚስማሙባቸው ዓለም አቀፍ አጋሮች በሚካተቱበት የአፍሪካ ህብረት መራሽ ውይይት በቀጥታ እንዲሳተፉ ማሳስበዋል። ሌላው የህወሓትን መግለጫ በደስታ እንደሚቀበሉ የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በበኩላቸው በጦርነቱ የሚሳተፉት ሁለቱ ወገኖች ይህን እድል ለሰላም እንዲጠቀሙ ተማጽነዋል። ዋና ጸሐፊው አክለውም ሁለቱም ወገኖች ግጭቱን በቁርጠኝነት ለማቆም እንዲሰሩና እንዲሁም ድርድርን ምርጫቸው እንዲያደርጉ ጥሪ አቅርበዋል። በአፍሪካ ህብረት በሚመራው የሰላም ሂደት ላይ በንቃትና በቅን ልቦና ሳይዘገዩ እንዲሳተፉም ጉተሬሽ አበረታተዋል። ተመድ በአፍሪካ ህብረት የሚመራውን የሰላም ሂደት ለመደገፍ ዝግጁ ስለመሆኑም በድጋሚ አረጋግጠዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም የህወሓትን ውሳኔ አድንቀዋል። የህወሓት መግለጫ ለኢትዮጵያ መንግስት የሰላም ዝግጁነት ምላሽ የሚሰጥ እንደሆነም ነው ብሊንከን የገለጹት። ሚኒስትሩ በሰጡት መግለጫ ለሰላም ሲባል በየትኛውም ቦታ በማንኛውም ጊዜ ከህወሓት ጋር ለመነጋገር ዝግጁ መሆኑን ለገለጸው የኢትዮጵያ መንግስት ህወሓት ጦርነቱን ለማቆምና ልዩነቶችን በውይይት ለመፍታት ዝግጁ ነን በማለት የሰጠው መግለጫ ምላሽ የሚሰጥ ጠንካራ ሂደት በመሆኑ እናበረታታለን ብለዋል። በሂደት ላይ የሚገኘውን ግጭት ለመፍታት የኢትዮጵያ መንግስትና ህወሓት በተቻለ ፍጥነት ወደ ውይይት እንዲመጡ ለማድረግ የአፍሪካ ህብረት እየሰራ ላለው ስራ ምስጋና ያቀረቡት ብሊንከን ዩናይትድ ስቴትስን ጨምሮ ዓለም አቀፍ አጋሮች ይህንን ሂደት ለመደገፍ ዝግጁ ናቸው ብለዋል። ኤርትራና ሌሎችም ግጭቱን ማቀጣጠል ማቆም አለባቸውም ብለዋል። የኢትዮጵያን አዲስ አመት ተንተርሶ ዩናይትድ ስቴትስ ከኢትዮጵያ ህዝብ ጎን በመቆም በሰላም የመኖር ፍላጎታቸውን እውን ለማድረግ የሚከናወኑ ዲፕሎማሲያዊ ጥረቶችን ትደግፋለችም ብለዋል። ሚኒስትሩም አክለውም በአዲስ አመት መንፈስ የሀገሪቱ መሪዎች ኢትዮጵያን ስቃይ በሚያበቃበትና ዘላቂ ሰላም በሚያስገኝ መንገድ ላይ እንድታስቀምጡ እንጠይቃለን ብለዋል። የኢትዮጵያን አንድነት፣ ሉዓላዊነትና የግዛት አንድነት ትደግፋለች ያሏት ሀገራቸው ከኢትዮጵያ ጋር ወደ ጠንካራ አጋርነት መመለስ እንደምትፈልግም ግልጽ አድርገዋል። የአውሮፓ ህብረትም የህወሓትን ውሳኔ በአድናቆት ከተቀበሉ አካላት መካከል ነው። የትግራይ ክልል መንግስት ጦርነቱ በአስቸኳይ እንዲቆምና በአፍሪካ ህብረት በሚመራው የሰላም ሂደት ለመሳተፍ ዝግጁ መሆኑን በትዊተር ገጻቸው የጠቀሱት የአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይ ጆሴፍ ቦሬል ይህን እድል ሁሉም ሊጠቀምበት ይገባል ብለዋል። ህብረቱ ድጋፍ ለመስጠት ዝግጁ መሆኑንም ጠቁመዋል። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁም የህወሓት መግለጫ ከመንግስት ጥሪ ጋር ተመሳሳይ መሆኑ ይበልጥ እንደሚያበረታታቸው ገልጸው የኢትዮጵያ ፌዴራል መንግስትና የትግራይ ባለስልጣናት በግንኙነታቸው ላይ መተማመን እንዲያጠናክሩ ጥሪ አቅርበዋል። ጦርነቱ ዳግም ከተቀሰቀሰ በኋላ እስካሁን በነበረው ሂደት ህወሓት ያለ ቅድመ ሁኔታ ለሰላም ንግግር እንዲዘጋጅ ዓለም አቀፉ ማህበረሰብ ጫና ሊያደርግበት ይገባል በማለት የኢትዮጵያ መንግስት ተደጋጋሚ ጥሪ ሲያቀርብ፣ ህወሓት በበኩሉ ቅድመ ሁኔታዎቹ በኢትዮጵያ መንግስት ተቀባይነት እንዲያገኙና ይህ ከሆነ ወደ ሰላም ድርድር እንደሚገባ ነበር ሲያሳውቅ የቆየው። ሆኖም ህወሓት ትናንት ያወጣው ከፌዴራሉ መንግስት ፍላጎት ጋር የሚስማማ የሚመስል መግለጫ እስካሁን ከመንግስት ይፋዊ ምላሽ አላገኘም። የሰሜን ኢትዮጵያው ጦርነት ዳግም ከተቀሰቀሰ 3 ሳምንት ገደማ ያስቆጠረ ቢሆንም ጦርነቱ ስለሚገኝበት ደረጃ ግን ከሁለቱም ወገን እስካሁን በግልጽ የተባለ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የሱዳን አዋሳኝ በሆነው ምዕራብ ጎንደር ዞን መተማ ወረዳ በህወሓት ታጣቂዎችና በመንግስት ኃይሎች መካከል ከዛሬ ጠዋት ጀምሮ ውጊያ እየተካሄደ መሆኑን የአካባቢው ባለስልጣናትና ነዋሪዎች ተናግረዋል። ባለስልጣናቱና ነዋሪዎቹ ሽንፋ በተባለው የመተማ ንዑስ ወረዳ ጥቃት የከፈተው ህወሓት መሆኑን በመግለጽ ወንጅለዋል። ለዚህ ውንጀላ ቀጥተኛ ምላሽ ያልሰጠው ህወሓት ቀደም ሲል የቀረቡ መሰል ውንጀላዎችን በማስተባበል መንግስትን በጥቃት ፈጻሚነት ይከሳል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አዲሱን ዓመት አስመልክተው ባስተላለፉት መልእክትም ወረራ እንደተፈጸመብን ነው ብለዋል። በተያያዘ ዜና ሰሞኑን ጦርነት ሲካሄድባቸው በነበሩ አንዳንድ አካባቢዎች ያለው ውጊያም እንደቀጠለ መሆኑን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ጠቁመዋል። አስቴር ምስጋናው በዚህ ዙሪያ ተከታዩን ዘገባ ልካለች።
በምዕራብ ጎንደር ዞን መተማ ወረዳ ሽንፋኑስ ወረዳ በተባለው አካባቢ ውጊያ የተጀመረው ዛሬ ንጋት ላይ መሆኑን ነው የአካባቢው ባለስልጣናትና ነዋሪዎች የሚናገሩት። የሱዳን ድንበር አዋሳይ በሆነውና ቲያ ተብሎ በሚጠራው በዚሁ አካባቢ ጥቃት የጀመሩትም የህወሓት ታጣቂዎችና ሌሎች ኃይሎች በጋራ መሆኑን የንዑስ ወረዳው አስተዳዳሪ አቶ ደርቤ ጫኔ ዛሬ ለአሜሪካ ድምጽ ያስረዱት።
ጥቃቱ የተጀመረው ጠዋት ነው፣ 12:30 አካባቢ ነው። በከባድ መሳሪያ ድብደባ አካሄዱ በኃይላችን ላይ ቦርደርን በመጣስ አልፎ አልፎ አሁን አለ የጥይት ድምፅ አለ፣ እንደቀጠሉ ናቸው። ጥቃት የደረሰበት ቦታ የባለሀብት መሬት ነው። አካባቢው ባለሀብቱንም እርሻውንም ገበሬውንም አፈናቅለው ሳይታረስ የከረመም አለ። አሁንም ያው ሰራተኛውና አጠቃላይ በዛ አካባቢ ያለው ገበሬ አርሶ አደር እየጣለው ወጥቷል። አሁን
የመተማ አካባቢ ውጊያ የተሰማው ህወሓት ለሰላም ውይይት ዝግጁ መሆኑን ባስታወቀ ማግስት ነው። በትግራይ ክልላዊ መንግስት ትናንት የወጣው መግለጫ ህወሓት የአፍሪካ ህብረትን በአደራዳሪነት መቀበሉን የገለጸበት ነው። በጋራ ስምምነት ለሚደረግ የተኩስ አቁም ዝግጁ መሆኑንም አስታውቋል። የመተማ ነዋሪዎችና ባለስልጣናት ግን እነሆ በሌላ አቅጣጫ ተጨማሪ ውጊያ ተከፍቷል ነው የሚሉት። የአካባቢው ነዋሪ እንደሆኑ የሚናገሩት አቶ አስቻሉ አለባቸው የህወሓት ታጣቂዎችና ሌሎች ኃይሎች በጋራ ጥቃት ሲፈጽሙ አዲስ አይደለም፣ የዛሬውም የዛ ተከታይ መሆኑን ነው የሚያምኑት።
እንግዲህ አሁን ያለው ሁኔታ ምንድን ነው? በሱዳን ጠረፍ ይህ አካባቢ ላይ ታምሬ የቅማንት ጽንፈኛ ኃይሎች እና ሌሎችም ኃይሎች በጋራ ሆኖ ነው ዛሬ ከነጋ 3:30 አካባቢ የጀመሩት። የቡድን መሳሪያም አላቸው፣ ነከላሽ ምናምን አላቸው። እየተኮሱ ያሉት ያን ነው። እዛ አካባቢ ተቀምጠው ከቆዩ ብዙ ጊዜ ሆኗቸዋል። ያው መንግስት ሳሳርጉ ስላዩ ይታገሱ እንደሆነ
ለዚህኛው ውንጀላ ቀጥተኛ ምላሽ ያልሰጠው ህወሓት ቀደም ሲል የቀረቡ መሰል ውንጀላዎችን በማስተባበል መንግስትን በጥቃት ፈጻሚነት ከሷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አዲሱን ዓመት አስመልክተው ባስተላለፉት መልእክትም ወረራ እንደተፈጸመብን ነው ብለዋል።
ኣብለለ ሲቪላት ስብስታትና ብመዳፍዕን ወንጨፍትን ብንፈርተምን በሰላማዊ ህዝባችን በመድፎችና ተወንጫፊ እንዲሁም በአውሮፕላኖቻቸው ወደ መጨፍጨፍ ተሸጋግረዋል። ቢሆንም በዚህ መንገድ ሽንፈትና ውርደት በማግኘት የጠላቶቻችንና ሸሪኮቻቸው ህልምና ውጥን እንደሚከሽፍ አያጠራጥርም ነው ያሉት።
ጎረቤት ሱዳንም እንደዚሁ ከግዛቷ ተነስተው በኢትዮጵያ ላይ ጥቃት የሚፈጽሙ ታጣቂዎች መኖራቸውን በተመለከተ የሚቀርቡ ክሶችን ስታስተባብል ቆይታለች። በሱዳን ድንበር በኩል ወደ ኢትዮጵያ ሲገባ በኢትዮጵያ አየር ኃይል መመታቱ ስለተገለጸው አውሮፕላን ገለጻ ያደረጉትን ካርቱም የሚገኙ የኢትዮጵያ አምባሳደር በውጭ ጉዳይ ሚኒስቴር መስሪያ ቤቷ ማስጠራቷ የተዘገበውም በቅርቡ ነው። በሌላ ዜና በሁመራ አቅጣጫ የሚደረገው ጦርነት ዛሬም እንደቀጠለ የአካባቢው ነዋሪዎች ገልጸዋል።
ጦርነቱ ከተጀመረ ሰናዛን ከኛ አካባቢ ጋር በጣም የራቀ ነው ነገሩ። ያው ከዚህ ወዲያ ማዶ ከተባለ አካባቢ ነው ዝምለኛ ድምፁን ካልሆነ በስተቀር ይሄ አካባቢ ነው። በግልጹ ቦታውን አውቀን እንትን ያልነው ነገር የለም፣ ግን በቃ ዝሎ ከዚህ ወዲያ ማዶ እንደሆነ ብቻ ነው።
የኢትዮጵያ መንግስትም ሆነ ህወሓት አሁን ጦርነቱ ስለሚገኝበት ሁኔታ በይፋ የሰጡት አስተያየትም ሆነ ያወጡት መግለጫ የለም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ተከታዩ ዘገባ ደግሞ የምናልፈው ወደ ኦሮሚያ ክልል ይሆናል። በኢትዮጵያ ፌዴራል መንግስትና በኦሮሚያ ክልል ባለው አማጺ ቡድን መካከል በመካሄድ ላይ ያለው ግጭት በሰሜን ኢትዮጵያ ትግራይ እየተባባሰ ባለው የእርስ በርስ ጦርነት ሳቢያ ያገኘው ትኩረት አነስተኛ ነው። ሆኖም ባለፈው ዓመት የተካሄዱ ተከታታይ ጥቃቶች በአማራና በኦሮሞ ተወላጆች መካከል የሚካሄድ ሁለተኛ ዙር ጦርነት እንዳይሆን ስጋት አሳድረዋል ይላል። ሄነሪ ዊልከንስ ከሸዋሮቢት ወደ ኢትዮጵያ የላከው ዘገባ ደረጀ ደስታ ያነባዋል።
በአማራ ክልል በኦሮሚያ ልዩ ዞን ውስጥ የምትገኘው የሰንበቴ ከተማ አሁን ድረስ ችግሩ አለቀቃትም። ባለፈው ሰኔ በከተማይቱ አካባቢ የሚገኙ መንገዶች በአማራ ፋኖ ሚሊሻዎችና መንግስት ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻ አውጪ ሰራዊት ከሚለው ቡድን ጋር ግንኙነት ካላቸው የኦሮሞ ሚሊሻዎች ጋር ለሶስት ቀናት የቀጠለ ግጭት ተካሂዷል። ቪኦኤ ወደ አካባቢው በሄደበት ባለፈው ነሐሴ የክልሉ ባለስልጣናት የደህንነት ኃይሎችና የማህበረሰብ መሪዎች ሌላ ተጨማሪ ጥቃቶችን እንዴት ማስቆም እንደሚቻል በክልሉ መንግስት ጽህፈት ቤት ውስጥ ሆነው ሲመካከሩ እንደነበር አስተውሏል። አቶ ዋሲሁን ብራኑ የሰሜን ሸዋ ደህንነት ኃላፊ እንዲህ ይላሉ።
እንግዲህ በዚህ አካባቢ ተደጋጋሚ ችግር የሚነሳው ምንድነው? የጽንፈኞች አመለካከት ከፍተኛ በመሆኑ ሰላም ወዳድ ያልሆኑ ኃይሎች አሉ። እነኚህን ሰላም ወዳድ ያልሆኑ ኃይሎችን አድኖ ለህግ ማቅረብ ስራ እየተሰራ ነው። ይህም ውጤታማ ነው ብሎ መውሰድ ይቻላል። በዚያ ቀጠና እንደዚህ አይነት ግጭቶች እየቆዩ ናቸው። ግን ደግሞ ማህበረሰቡ በራሱ እሴት የሚፈታቸው አሉ፣ በለጠ እያጠናከራቸው የሚሄዱ አሉ። ከተወሰነ ጊዜ በኋላ ግን የተለየ በመሆኑ
ከሰንበቴ 30 ኪሎ ሜትሮች ላይ በምትገኘው የሸዋሮቢት ከተማ በቅርብ ወራት ውስጥ በአማራና ኦሮሞ ተወላጆች መካከል የሚካሄደው ግጭት ጨምሯል። የአካባቢው ባለስልጣናት ግጭቱ እነሱ ባሉበት ቦታም ማየሉን ለቪኦኤ ተናግረዋል። ይህ የሆነው መንግስት ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻ አውጪ ሰራዊት ብሎ በሚጠራው ቡድን የሚሰራጨው ፕሮፓጋንዳና ምልመላ ምክንያት መሆኑን ይናገራሉ። ቡድኑ መንግስት በአሸባሪነት የፈረጀው ሲሆን ለአውሮፓ አቆጣጠር በ2018 ከኦሮሞ ነጻነት ግንባር ራሱን የነጠለ ነው። በኢትዮጵያ ፌዴራል ስርዓት ውስጥ ተገቢውን ስፍራ እንዲሰጠውም የሚጠይቅ ነው። የአካባቢው ነዋሪ አቶ ሽመልስ አሊ እንዲህ ይላሉ።
ከበድ ያለ መሳሪያ የሚመጣው የበፊቱ ግጭት አለ። ግጭት እኮ የለም አይደለም፣ የዛሬ 20-30 ዓመትም አለ። ግን በሳር ነው የምትጋጨው። ትጋጫለህ፣ አንድ ሰው ይሞታል ከኦሮሞ፣ አንድ ሰው ከአማራ ከተገደለ ይቆማል። የአሁኑ ግን አይቆምም። ይሄ የሸኔ ስራ ነው። አዎ፣ ለምን ሸኔ ሰርቶበታል ስራው። ከዛ ፊት ግን ሸኔ የሚይዙት መሳሪያ ራሱ ፋይናንስ ይደረግበታል። ይሄ
ካለፈው የጥር ወር አንስቶ በመቶዎች የሚቆጠሩ የኦሮሞና የአማራ ተወላጆች በኦሮሞና አማራ ሚሊሻዎች መገደላቸውን መንግስትና አንዳንድ በጉዳዩ ዙሪያ የሚያቀነቅኑ አንቂዎች ይናገራሉ። የመብት ተሟጋቾች ግን በሁሉም በኩል ያሉት ወገኖች ለሰብአዊ መብት ጥሰቶቹ ተጠያቂ ናቸው ይላሉ። መንግስት ሸኔ የሚለውና ኦላ ብሎ ራሱን የሚጠራው አካል በበኩሉ ለጥቃቱ የአማራ ሚሊሻዎችንና የፌዴራል መንግስቱን ይወቅሳል። በቅርቡ የወጣው የኦላ መግለጫ የማዕከላዊ መንግስቱ ከሁሉም አቅጣጫ ጫዎች ከፍተኛ ጫና እየገጠመው ሲሆን አሁን ደግሞ ማህበረሰቡን እርስ በርስ በማጣላት የበለጠ ግጭት ለመቀስቀስ አለመግባባቶችን እየፈጠረ ነው ብሏል። መንግስትም ቡድኑን በመካሄድ ላይ ላለው ግጭት ጥፋተኛ ያደርጋል። ተንታኞች የተባባሰው ግጭት ለክልሉም ሆነ ለአገሪቱ አለመረጋጋት ስጋት ደቃኝ ነው ይላሉ። በኢትዮጵያ ጉዳይ ገለልተኛ አማካሪነት የሚሰሩት ዴቪድ ዴል ኮንቴ በክልሉ ያለው ግጭት የአገሪቱን ሰላም የማናጋት ስጋት ሊፈጥር የሚችል አቅም አለው ይላሉ።
Whether the conflict continues in Oromia, the more chances you have to...
ግጭቱ በኦሮሚያ ክልል ውስጥ በቆየና በቀጠለ ቁጥር የፌዴራል መንግስቱን የበለጠ ሊያናጋና በአጎራባሽ ክልሎች መካከል ያለውን ግንኙነት እንዲቃረን ሊያደርግ ይችላል። ያ ደግሞ ለኢትዮጵያ መጥፎ ነው። ያ ለክልሉም ሆነ ከሁሉም በላይ ደግሞ ለሲቪሉ ህዝብ የበለጠ የከፋ ነገር ነው።
ዴል ኮንተ የፌዴራል መንግስቱ ለትግራይ ግጭት የሚሰጠው ምላሽ በኦሮሚያ ክልል ያለውን ሰላም ሊያናጋው ይችላል ይላሉ። በትግራይ ያለው ምላሽ የሰብአዊ እርዳታ ማገድን ጨምሮ የባንክና የቴሌኮሙኒኬሽን አገልግሎት ማቋረጥ መሆኑንም ይገልጻሉ።
የኦሮሞ ህዝብ ትግራይን በቅርበት እያየ ፌዴራል መንግስቱና ሌሎች ክልሎች ትግራይ ውስጥ ያላቸውን ተሳትፎ ምን እንደሆነ እየተከታተለ ነው። ይህ ኦሮሚያ ከፌዴራል መንግስቱ ጋር ያለውን ግንኙነት በቀጥታ ይነካል።
በዚህ መካከል ሸዋሮቢት በደረሰ ጥቃት የቅርብ ጊዜ ተጠቂ የሆኑትን የከተማዋን ከንቲባን አጣለች። ነሐሴ 26 2014 ከመኪናቸው ወጥተው ወደ ቤታቸው እያመሩ የነበሩ የከተማው ከንቲባ መገደላቸውን የአካባቢው የኮሚኒኬሽን ቢሮ ለክልሉ ዜና ማሰራጫዎች ተናግረዋል። ግድያውን ማን እንደፈጸመው ግልጽ አልተደረገም።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭታችንን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ @voaamharic እንዲሁም በትዊተር #voaamharic በማለት ልታደርሱን ትችላላችሁ። የዋትስአፕ ቁጥራችን 202-251-3505 ነው። መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። የምሽቱን ዝግጅታችንን የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው ምዕራፍ የመጀመሪያ ቅንብራችን የሚሆነው ህወሓት ድርድሩን አስመልክቶ ትላንት ባወጣው መግለጫ ዙሪያ የቀረበ ትንታኔ ነው። ህወሓት ትላንት ባወጣው መግለጫ በአፍሪካ ህብረት አደራዳሪነት ከዚህ በፊት ያስቀምጣቸው የነበሩትን ቅድመ ሁኔታዎች በመተው ከኢትዮጵያ መንግስት ጋር ለመደራደር የተደራዳሪዎቹንም ስም ጭምር ይፋ በማድረግ የአቋም ለውጥ ማድረጉን ገልጿል። መግለጫውን አስመልክቶ የአሜሪካ ድምጽ ምሁራንን አነጋግሮ የተለያየ ሀሳቦች ሰንዝረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያናገራቸው።
በሐዋሳ ዩኒቨርሲቲ የህግ መምህርና በኢትዮጵያ የሰብአዊ መፍቶች ተሟጋች ማዕከል የሰብአዊ መፍት ባለሙያ አቶ በፍቃዱ ድሪባ የህወሓትን መግለጫ በአዎንታዊ መልክ እንደሚያዩት ገልጿል።
ከዚህም በፊት እንግዲህ ኤሌክትሪሲቲ እንደዚህ ዋና መሰረተ ልማቶች ይግቡልን፣ እንደዚህ ይሄ ነገር ይደረግልን የሚሉ ጥያቄዎች ነበሩ ቅድመ ሁኔታ። ከዛም አልፈው ኢቨን እንግዲህ መንግስት ያለምንም ቅድመ ሁኔታ ሲል በኬንያም ጭምር የመደራደር እንትን ፍላጎት እንዳለው ነበር ስናይ ነበረውና ያን ሁሉ አልፈው እንግዲህ ይህን ማድረጋቸው እንግዲህ ምናልባት በደንብ የኃይል ሚዛኑ ወደ መንግስት መምጣቱን ያሳየናል። ነገር ግን ሁኔታዎቹ መሆን ያለባቸው አንደኛው አካል ዝግጁነቱን ስላሳየ ለመንግስት የተሻለ ብዬ ማስበው ይህን የሰላም ጥሪ መቀበልና ያለውን የኃይል ሚዛንም እንደያዘ ወደ ድርድሩ መግባት በጣም የተሻለ ነው ብዬ አስባለሁ።
የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያ ሙዳሬ በበኩላቸው በጦርነት ለማሳካት ያሰብነው ዓላማ ካልተሳካ የአቋም ለውጥ ማድረግ የሚጠበቅ ነው ይላሉም።
እንግዲህ የአቋም ለውጥ ብዙ ጊዜ ለማግኘት የፈለግከውን ግብ ወይም ዓላማ ያለ ውጊያ ማግኘት የምትችል ከሆነ አቋም ለውጥ ታመጣለህ። አግባቢዎች ወይም የዲፕሎማሲ እንቅስቃሴም በጣም ተጠናክሯል። በተለይ ለሰብአዊ ተኩስ አቁሙን ተጥሶ ህወሓት ጥሶታል ብሏል መንግስት እና ያ ተጥሶ ሌላ ጦርነት ከተጀመረ በኋላ ዓለም በጣም አሳሳቢ ነገር መሆኑን ተገንዝቦ በጣም ተሯሩጧል እና ፕሬዠር ጨምሯል። ይሄ ፕሬዠር ከህዝብም ፕሬዠር አለ ባይገለጽም። ስለዚህ አቋም ለውጡ ከዛ የመጣ ነው። ያው አቋሙን ዓለም አቀፍ ማህበረሰቡም ሀገር የሀገሩ ህዝብም የሚያመጣውን የሚካልክ ወደ ማዕቀብም ይከዳል። እንደገና የህዝብ እልቂትም ዝም ብሎ አላማ ለሌለው ነገር ይሄዳል ከሚል ነው አቋም ለውጥ።
መግለጫውን አስመልክቶ ከመንግስት በኩል የተሰጠ መግለጫ አሊያም የታየ የተለየ አቋም እስካሁን አልተሰማም። የሐዋሳ ዩኒቨርሲቲው የህግ መምህሩና የሰብአዊ መብቶች ባለሙያ አቶ በፍቃዱ የመንግስት ዝምታ የኃይል ሚዛን ለማስጠበቅ ሲል ሊሆን ይችላል ብሏል።
በትግራይ በኩል ይሄ መግለጫ መጣ ማለት ሆስቲሊቲው ሙሉ በሙሉ ቆሟል ማለት አይደለም። አሁንም አክቲቭ ዋር ውስጥ እንደሆነ ነው እንግዲህ ኦፊሻል የሲስፋየር ወይንም ደግሞ የተኩስ አቁም ስምምነቱ እስኪደረግ ድረስ የምንጠብቀው። ስለዚህ ምናልባት ስልጣኑን ወይንም ይሄ ፓወሩን ባርጌን ፓወሩን ይዣለሁ ብሎ የሚያስብ ከሆነ መንግስት የያዘበትን ሌቭል በደንብ ለማስጠበቅ ሆን ብሎ ሆልድ ያደርገው ይመስላል። ተረጋግቼ መግለጫ ሰጣለሁ የሚል ሊሆን ይችላል። ስለዚህ በሁለት ነገር ልናየው እንችላለን። አንደኛው ጦርነቱን ከግብ የሆነ ቦታ ላይ የማድረስ ፍላጎት ያለ ይመስላል። ሁለተኛ ሲናሪዮ ደግሞ ልናስቀምጥ የምንችለው የሚያኮርፉ አካላት ይኖራሉ። ይሄ ጦርነት እንዲጠናቀቅ የሚፈልጉ ሰዎች ስለሚኖሩ እነሱን ይጎዳል የሚል ምክንያቱም የመንግስት ሰፖርት ትልቁ ያለው ጦርነቱ እንዲቀጥል እንፈልጋለን በሚሉ አካላት ነው እና ያንን የኩርፊያ ለማስቀረት ይመስላል። ይሁን
መንግስት ሌላ የተለየ ቅድመ ሁኔታ ያስቀምጥ አይሁን የብዙዎች ጥያቄ ነው። አቶ በፍቃዱ መንግስት የተለየ ቅድመ ሁኔታ ሊያስቀምጥ ይችላል ብለው ጥያቄው ግን ለሰላም የሚጠቅመው የቱ ነው የሚል ነው ይላሉም።
የሚያስቀምጣቸው ቅድመ ሁኔታዎች ሊኖሩ ይችላሉ። ለምሳሌ የትጥቅ መፍታት ጥያቄን እንደ ጥያቄ ሊያቀርብ ይችላል። ሌሎች ጥያቄዎችንም ሊያመጣ ይችላል ብዬ አስባለሁ። ነገር ግን ይሄን ያመጣል ማለት እንግዲህ ቅድመ ሁኔታዎችን ማምጣቱ በራሱ ድርድሩን አልደራደርም ከማለት የማይተናነስም ቢሆን ስለሚችል ማምጣቱን ጥሩ ነው ብዬ አላስብም። ነገር ግን ደግሞ ሊመጡ የሚችሉበት ግራውንዶች አሉ።
አቶ ዳያሞ በበኩላቸው መንግስት ሌላ ቅድመ ሁኔታ አያስቀምጥም ብሏል።
መንግስት አዲስ የሚገልጸው በእኔ እይታ አዲስ የሚገልጸው አቋም የለውም። እየተከላከላለሁ ተኩስ አቁሙን የጣሰው ህወሓት ነው ብሏል። እየተከላከልኩ ግን ለድርድር የከፈትኩት በር አልዘጋሁም ብሏል። ስለዚህ አሁን ያበር ነው ያለው። ሌላ የሚገልጸው አቋም የለም በእኔ እይታ። ምክንያቱም ሌላ ቅድመ ሁኔታ አያስቀምጥም። አሁን ያለ ቅድመ ሁኔታ እደራደራለሁ ብሏል። ለሱ ምላሽ የተሰጠ ነው። አሁን የህወሓት ለመንግስት ምላሽ የተሰጠ ነው የሚመስለኝ እኔ። ስለዚህ አዲስ አቋም ምንድን ሊገልጽ የሚችለው አልቀበልም አይል ነገር ክፍት አድርጌያለሁ ብሏል። ወረዲ
የህወሓት የአቋም ለውጥ ለሰላማዊ ድርድር ጥሩ እድል የሚፈጥር መሆኑን የገለጹት አቶ ዳያሞ ጦርነቱ ቆሟል ማለት እንዳልሆነና ሁለቱም ተፋላሚ ወገኖች ተኩስ ማቆም እንዳለባቸው ተናግሯል። የኢትዮጵያ መንግስት በየትኛውም ጊዜና ቦታ ለድርድር ዝግጁ መሆኑ ያስታወቀው ከአምስት ሳምንታት በፊት ነበር። አቶ በፍቃዱ የህወሓት መግለጫ ሌላ ጦርነት ከተካሄደ በኋላ መምጣቱ ጦርነቱን በሰላማዊ መንገድ ለመቋጨት ሲደረግ በነበረው ሂደት ላይ ተጽዕኖ አሳድሯል ይላሉም።
አንደኛው ዙር፣ የሁለተኛ ዙር፣ አሁን ደግሞ ሶስተኛው ዌቭ በዌቭ እየመጣ መሀል ሀገር ላይም የሚፈጥረው ኢኮኖሚክ ጫና፣ እዛው ሆስቲሊቲ ወይም ጦርነት ያለበት ቦታ ደግሞ መፈናቀል፣ የህይወትም የንብረትም የሚያደርሰው ጉዳት በጣም ከፍተኛ ነው። ስለዚህ ይሄ መሆኑ በጣም ያሳዝናል። ስለዚህ ቀድሞ ቢሆን ኖሮ ምናልባት ብዙ ኮስት ሳናወጣ በአጭር መንገድ ሰላማችንንም የምናስጠብቅበት እድሎች ነበሩ። በሱ እናዝናለን። እነዛ ድሎችን ግን አልተጠቀምንም ማለት አሁን ሴኩርድ ነን ማለት አይደለም። ምናልባት አራተኛ ዙር ጦርነት ላለመነሳቱ ማረጋገጫ የለንም ማለት ነው። ለሀገር ሉዓላዊነትና አንድነትን አስከብሮ አስጠብቆ የህዝቦችን አንድነትን አረጋግጦ ማለፉ የተሻለ ይመስለኛል።
ዛሬም በተለያዩ ግንባሮች ውጊያ የተካሄደ ሲሆን ይህንን በተመለከተም አቶ ዳያሙ አስከትለው ሲናገሩም
ዞሮ ዞሮ ሰላሙን ማምጣት ነው ዋናው ግብ። ግን ይሄ ግርታ የሚፈጥሩ ነገሮች መኖር የለባቸውም። በተረፈ ቅድም እንደተባባልነው ሂደቱ ያለምንም ቅድመ ሁኔታ ገብተህ የምትደራደረው ነገር ሁልጊዜ ጠረጴዛ ላይ እያመጣህ መካሄድ ነው። ሁለተኛ በእርቅ መንፈስ ቢካሄድ ነው። ጉድ ፌዝ ይባላል ይሄ። ለማሸነፍ ለብልጣ ብልጥነት አያዋጣም።
የህወሓትን መግለጫ በበጎ እንደሚቀበሉት የገለጡ የተለያዩ የዓለም አቀፍ ድርጅቶች ተወካዮችና የአፍሪካ ህብረት ሁለቱ ተፋላሚ ወገኖች በፍጥነት ለሰላም ውይይት እንዲቀመጡ ጥሪ ማድረጋቸውን ቀጥሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የሰኞ ምሽት ዝግጅታችን እንደቀጠለ ነው። ቀጣዩ መሰናዷችን ደግሞ የአዲስ አበባ ነዋሪዎች ያለፈውን ዓመት ስጋታቸውንና የመጪውን ዓመት ተስፋቸውን ያጋሩበት መሰናዶ ነው። የተጠናቀቀው የ2014 ዓመተ ምህረት በተለይ ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበር የገለጹት የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን ትላንት እሁድ የተጀመረው አዲስ ዓመት የተሻለ እንደሚሆን ተስፋቸውን ገልጸዋል። አዲሱ የ2015 ዓመተ ምህረት የሰሜን ኢትዮጵያው ጦርነት እልባት የሚያገኝበት እንዲሆን ምኞታቸውን ያንጸባረቁም አሉ። ሌሎች ደግሞ በአስቸጋሪ ሁኔታ ውስጥም ቢሆን ተሳኩ ያሏቸውን የህዳሴ ግድብ ሙሌትና የመሳሰሉ ክንውኖችን በአዎንታዊነት ጠቅሰዋል። ቀጣዩ ዘገባ ኬኔዲ አባተ እነዚህንና ሌሎች የአዲስ አበባ ነዋሪዎችን አስተያየት ያሰባሰበበት ነው።
አሮጌው 2014 ዓ.ም ተሸኝቶ አዲሱን ዓመት 2015ን ከተቀበልን ቀናትን መቁጠር ጀምረናል። ያለፈው ዓመት ታዲያ ኢትዮጵያውያን ብዙም በመልካምነቱ የሚያስታውሱት አይደለም። በአዲስ አበባ ያነጋገርናቸው አስተያየት ሰጪዎችም ይህንኑ ያረጋግጣሉ።
ጌታቸው ተክሎ ይባላል። 2014 እንግዲህ አገራችን በተለያየ መንገድ የሰላም ጉዳይም በብዙ መልኩ አስቸጋሪ ነገር ውስጥ ነው የገባቸው አገራችን። የኑሮ ውድነትም ኑሮው አገራችን ላይ ደግሞ ያለው ከሌላው ዓለም የሚለየው ምንድን ነው? በሌላው ዓለም ስታይ ሲቀንስ ይቀንሳል፣ ሲጨምር ይጨምራል። እኛ ጋር ግን ከጨመረ ጨመረ ነው እና ሀገራችን ያሳለፈችበትን የ2014 ከሰላሙም አንጻር የኑሮ ውድነቱም ሁሉ ነገር ነው እንትን ውስጥ የገባው።
ስሜ ይሻረግ ይባላል።
እንግዲህ 2014 አልহামዱሊላህ ረብል ዓለሚን በክፉም በደግም አልፈን ይሄው ለዚህ ደርሰናል እና በጣም ከባድ ጊዜ ነበር በጣም አስቸጋሪ ጊዜ ነበር የኑሮ ኔታ ከሻው በየወፍጮ ቤቱ በየሸማቹ ጤፍ የለም ጤፍ ተወዷል እህል እንዳለ ቀጥሏል እንዳለ ተወዷል እነቴ ነው ማለት አሁን ለምሳሌ ስኳር ማለት ነው አንደኛ ነገር በኩፖንም ቢሆን 2 ኪሎ እየተሰጠ ነው ይሁንና ያም እንዳለ ሆኖ ቢዳረስ ጥሩ ነው አንድ ሰው ግን አንድ ኪሎ 130 ብር ገዝቶ አይችልም መንግስት ያንን ነገር ማየት አለበት ስለዚህ መሆን የለበትም ያገራችን ጉዳይ ይታይ እኛ ደህና ነን ለሀገራችን ዱአ ያረግን ነው አገር ሰላም ይሁን ብለን
ስሚያ አብራራው ወዲባለ 2014 ብዙም ያስደስት ነገር የለው ስፔሻሊ በዚህ በጦርነት ባለው ሁኔታ ያው መልካም ነገሮችን ቢኖሩት ደግሞ በተጓዳኝ ያው የተለያዩ ክፍተቶች ኖሮበት ያለፈበት አመት ነውና ወደ መጨረሻ አካባቢ ደግሞ አሁን ያለውን የጦርነት ሁኔታ ስትመለከተው 2014 ጥሩ ያልነበረ ሆኖ ነው ያየው በተጓዳኝ መልካም ነገሩ ደግሞ የአባይ ግድብ ሶስተኛ ዙር ምሌት መከናወኑ ተስፋ ሰጪ ደስ የሚል ነገር ሆኖ እንግዲህ ወደፊት ከዚህ የተሻለ ነገር እንጠብቃለን።
መሰረት ባላለሁ 2014 ዓመተ ምህረት ቆንጆ አልነበረም። በብዙ አንግል ስትመለከተው ብዙ ስቅቅም ያረግ ነገር አለ። ብዙ ደስ የማይሉ ነገሮች አሉ። ስለ ሰላም ጉዳይ ስለ ሁሉ ነገር
አስተያየት ሰጪዎቹ ያዲስ ዓመት ምኞታቸውንና ተስፋቸውንም አብራርተዋል።
2015 ተስፋ ማረገው ነገር ምንድነው? አሁን በሰሜኑ የክፍል ያለው የውጊያ ሁኔታ ተጠናቆ ከዛ በኋላ የሀገራችን ህዝብ ሰላማዊ ኑሮና መንግስት ደግሞ ያዘው አሁን በመስኖ በተለያየ በራማ አካባቢ የሚደረገው የስንዴ ምርት በዛ ከቀጠለበት ሀገራችን አይደለም ለኢትዮጵያ ለአፍሪካ የምትበቃ ሀገር ናት። እኛ ያጣነው ሰላም ነው። ሰላም ደግሞ ለማግኘት ሁሉም የፖለቲካ ድርጅት ወደ አንድ መልኩ መጥተው ህዝብን በሰላም የሚመርጡበት መንገድ እንዲሆን ውጊያን የሚፈልጉ ሰዎች ደግሞ ወደ ሰላም የሚመጡበት ዘመን እንዲሆንልን እንመኛለን።
2015 መንግስት አላህ ይስጠው የጀመረው መቀጠል አለበት በሰላምም በኩል መቀጠል አለበት። ምክንያቱም የሚጣለው እዚህ ጋር እህትና ወንድም ነው አይደል እንዴ? እህትና ወንድም ነው። እኛ የአንድ እናት ልጆች ነን። የአንድ የኢትዮጵያ ልጆች ነን። ሰላም አላህ ሰላሙን ያወርደው። 2015 የሰላም የብልጽግና የበረካ የጤና አገራችን ሰላምን ምን ሆነበት ሁላችንም በየር በየረሰቦች አንድ ምን ሆነበት ዘመን ያርግልን። ችግርን አልፈን ጦርነቱንም አልፈን ለሰላም ምን በቃበት ጊዜ አላህ ያርገን። ወንድሞቻችንም አይለቁብን። መከላከያም እኛም የወለድነው ነው። እኛም ከኛም ማጸን ይወጣ ነው። አይሙትብን አይለቅብን። ሁሉም የትግራይም ሁሉም አንድ ነንና አላህ አንድ ያርገን ያዋደን ፍቅራችን ሰላማችንን ያብዛው። አመሰግናለሁ።
2015 ሁሉም ሰው በሰላም ወጥቶ ገብቶ የሚፈልገውን ነገር ተንቀሳቅሶ ዘመዶቹን ክፍለ ሀገር ሄዶ አይቶ የሚሰራውን ስራ በአግባብ ሰርቶ በሰላም እንዲኖር እመኛለሁ። እግዚአብሔር ሀገር ሰላም እንዲያደርግ ሁሉም በቃ ሰላምን የሰላም ጥሪ ተቀብሎ ሰላም ቢሆንና ሁሉም ሰው ሰላም ቢሆን ደስ ይለኛል። በቃ እና ሀገራችን ደግሞ ከፍ ብላ ማየት ፈልጋለሁ።
የምመኘው ነገር ምንድነው? ማንንም ሰው ይሞት አይደለም። በአንድነት አምነን የኔ ክልል የዛ ክልል ሳይባባል እንደ ኢትዮጵያነት አስበን ከኖርን የተሻለ ነው ብዬ አምናለሁ። አጠቃላይ ግለሰቦች ለራሳቸው ጥቅም የተወሰኑ ሰዎች ካልሆኑ በስተቀር ይሄን ጦርነት በእርግጠኝነት የኢትዮጵያ ሕዝብ ሙሉ ለሙሉ የሚፈልገው አይደለም ብዬ አምናለሁ። ኢኮኖሚካሊ ተስተካክለን በሰላም የምንኖር ወተን የምንገባ እንደዚህ አይነት ነገሮችን እመኛለሁ። 2015 አለዛ ትንሽ ያስቸግራል ብዬ አምናለሁ። ስለዚህ ጦርነቱ ቶሎ የሚያበቃበትን መንገድ ሆፕፉሊ እንጠብቃለን። ያልፋል። እርግጠኛ ነኝ ይሄ ነገር የተሻለ ነገር ይመጣል ብዬ አምናለሁ። ሊነጋ ሲል ይጨልማል። ከብሔርተኝነት ጸድተን እንደ ኢትዮጵያዊነት የምናስብበትን 2015 ያንን እመኛለሁ። መልካም አዲስ ዓመት።
2014 ዓመተ ምህረት ከ2013 የተሻገረውን የሰሜን ኢትዮጵያ ጦርነት ተቀብሎ ሲያስተናግድ የተጠናቀቀ ዓመት ነው።
ከየካቲት ወር ጀምሮ ተስፋ የተጣለበትና ለአምስት ወራት የቆየው የሰብአዊነት የተናጥል ተኩስ አቁም ስምምነት ተጥሶ አመቱ ከማለቁ ከጥቂት ቀናት አስቀድሞ ጦርነቱ ዳግም መቀስቀሱና በተለያዩ አቅጣጫዎች ተስፋፍቶ መቀጠሉ ይታወቃል። በኦሮሚያ ክልል ወለጋ ዞኖች የተፈጸሙ የበርካታ ንጹሃን ሰዎች ግድያና በአካባቢው አሁንም ድረስ ያለው አለመረጋጋት አሮጌው አመት ጥሏቸው ካለፋቸው ክስተቶች መካከል ጥቂቶቹ ናቸው። የኑሮ ውድነትም በዚሁ በተጠናቀቀው አመት ከፍተኛ ደረጃ ላይ ስለመድረሱ ይነገራል። ይሁን እንጂ በፈተናዎች መሃል የህዳሴ ግድብ አንድ እርምጃ ወደፊት የተራመደበት አመትም ነው 2014። አዲሱ አመት 2015ስ ምን ክስተቶችን ያስተናግዳል? ወደፊት የሚታይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ ኬንያ ትኩስ አቮካዶ ለቻይና ገበያ ልታቀርብ መሆኑን እንመለከታለን። ኬንያ በማቀዝቀዣ የደረቀ አቮካዶ እስከዛሬ ስታቀርብ የነበረው ቻይና የፍራፍሬ ዝንቦች ወደ ሀገሯ እንዳይገቡ በመፍራቷ ነበር። እንግዲህ ወልዴ በምሽቱ የአፍሪካ ነክ ርዕሶች ይህንን ይመለከታል። ወደዛው እንለፍ።
ኬንያውያኑ አረንጓዴ ወርቅ ብለው የሚጠሩት አቮካዶ በትኩሱ እንዲያስገቡ ቻይና ፈቃድ ሰጥታለች። በዓለም በሚገኙ ብዙ አካባቢዎች ሞቅ ያለ የዳቦ ቁራጭ ላይ ደፍጠጥ ተደርጎ የሚበላው አቮካዶ ከፍተኛ ጠቃሚ ንጥረ ነገሮችን የያዘና ተፈላጊነቱም እየጨመረ የመጣ ፍሬ ነው። የቻይና ሰዎች ከኬንያ የሚገባውን አቮካዶ እንደ በፊቱ በማቀዝቀዣ የደረቀውን ሳይሆን ትኩሱን ማግኘት ይችላሉ። ኬት ባርትሌት ከጆሃንስበርግ እንደዘገበችው በኬንያ ያሉ አምራቾች ይህ መልካም ዜና ቢሆንም የኢኮኖሚ ባለሙያዎች ግን የንግድ ሚዛኑ ወደ አንድ ያጋደለ መሆኑ የሚቀጥል ጉዳይ ነው ይላሉ። የኬንያ አቮካዶ አምራቾች ለቪኦኤ እንደተናገሩት በዓለም ከፍተኛ የህዝብ ብዛት ወዳላት ሀገር ምርታቸውን መላክ በመቻላቸው ደስተኞች ናቸው። አረንጓዴው ወርቅ ብለው የሚጠሩት ፍሬም ስሙን የሚመጥን ምርት እንደሚሆን ተስፋቸውን አጋርተዋል። ኬንያ ለረጅም ጊዜ ትኩስ አቮካዶ ምርት ለቻይና ማቅረብ ብትሻም፣ ቻይና ግን ስትፈቅድ የቆየችው በማቀዝቀዣ የደረቀውን ብቻ ነው። ይህም ከፍራፍሬ ጋር የማይጠፉ በራሪ ነፍሳት አብረው ወደ ሀገሯ እንዳይገቡ በመስጋት ነው። በዚህ ወር ግን አምራቾች የሚጠበቅባቸውን ከፍተኛ የጥራት ደረጃ በማሟላታቸው የተጣለው እገዳ ተነስቷል። ካኩዚ የተሰኘው የኬንያ ግብርና ኩባንያ አስተዳዳሪ የሆኑት ክሪስ ፍላወርስ እንደሚሉት አውሮፓና መካከለኛው ምስራቅ ዋናዎቹ ገበያዎች ሲሆኑ፣ አሁን ደግሞ ለአዲሱ የቻይና ገበያ ትልቅ ተስፋ ሰንቀዋል።
ከቻይና በኩል የሚመጣው ገበያ እጅግ አስፈላጊ ነው። ለጊዜው ከአውሮፓ ገበያ ጋር ሲነጻጸር እጅግም ነው፣ ግን ወደፊት ትልቅ አቅም አለው። የተጠቃሚዎችን ፍላጎት ቻይና ውስጥ እንዲጨምር ካደረግን እንደ አውሮፓው ገበያ ልናሳድገው እንችላለን።
የካኩዚን ሽርክና የአንበሳውን ድርሻ የሚይዘው የእንግሊዙ ካሚሊያ በካኩዚ አቮካዶ ማሳ ዘበኞች በሰራተኞች ላይ ፈጽመዋል የተባለውን በደል ለመካስ በሚሊዮን የሚቆጠር ዶላር ከፍሏል። ያንን ተከትሎም አንዳንድ የእንግሊዝ የሸቀጥ ሱቆች ግንኙነታቸውን አቋርጠዋል። ያም ሆኖ ግን ትኩስ አቮካዶ ለቻይና ገበያ በማቅረብ ካኩዚ ቀዳሚውን ስፍራ ይዟል። ነገር ግን የኬንያው ምርቱ ብቻ ነው ወደ ቻይና የሚላከው። ሪቻርድ ዋፉላ ሰንራይፕ የተባለውና ወደ ቻይና አቮካዶ የሚልከው ሌላው ኩባንያ ስራ አስኪያጅ ናቸው። አቮካዶ በቻይና ባህላዊ ምግብ ዝግጅት ውስጥ በጣም ታዋቂ ነገር ባይሆንም አሁን ግን ተወዳጅነትን እያገኘ መጥቷል ባይ ናቸው።
አቮካዶ በቻይና ታዋቂ የሆነ ነው። ከሌሎች አገሮችም በማስገባት ላይ ናቸው። የህዝቡን ብዛት በምንመለከትበት ጊዜ ከፍተኛ ፍላጎት ይኖራል ብለን እንጠብቃለን።
በናይሮቢ የሚገኘው የቻይና ኤምባሲ አስተያየት እንዲሰጥ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ኬንያ ትኩስ አቮካዶ መላክ ብትጀምርም ከምትልከው የበለጠ ከቻይና ብዙ ሸቀጥ ታስገባለች። ኬንያዊው የኢኮኖሚ ባለሙያ አሊ ካንሳቹ እንደሚሉት የንግድ አለመመጣጠኑ በአህጉሩ በአጠቃላይ የሚታይ ችግር ነው።
በቻይናና በአፍሪካ አህጉር መካከል ለረዥም ጊዜ የቆየ ትልቅ የንግድ አለመመጣጠን አለ። ይህም ትልቅ የቅራኔ ምንጭ ሆኖ ቆይቷል።
ተከታዩ መሰናዷችን ደግሞ ሳምንታዊው ስፖርት ነው። ኬኔዲ አባተ።
በ
በአፍሪካ ውድድሮች የሚሳተፉት ቅዱስ ጊዮርጊስና ፋሲል ከነማ የመጀመሪያ የማጣሪያ ጨዋታቸውን በድል ጀምረዋል። የቤት ኪንግ የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ቅዱስ ጊዮርጊስ በአፍሪካ ሻምፒዮንስ ሊግ የማጣሪያ ጨዋታ የሱዳኑን አልሂላልን 2-1 አሸንፏል። ትናንት እሁድ መስከረም 1 2015 ዓ.ም በባህር ዳር ስታዲየም በተካሄደው በዚህ በቅድመ ማጣሪያ ጨዋታ የመስመር አጥቂው ቸርነት ጉግሳ ነው በመጀመሪያው አጋማሽ ለፈረሰኞቹ ሁለቱንም የማሸነፊያ ግቦች ያስቆጠረው። ለሱዳኑ ክለብ አልሂላል ደግሞ ጆን ካማስ ሮቢያ በ80ኛው ደቂቃ ላይ ከሽንፈት ያልታደጋቸውን ብቸኛ ግብ ከመረብ አሳርፏል። ቅዱስ ጊዮርጊስ የመልስ ጨዋታውን የፊታችን መስከረም 8 በአልሂላል ስታዲየም የሚያደርግ ሲሆን በደርሶ መልስ ውጤት ካሸነፈ ወደ ቀጣዩ ዙር ያልፋል። በካፍ ኮንፌዴሬሽን ዋንጫ የሚሳተፈው ፋሲል ከነማ ደግሞ የመጀመሪያ ዙር የቅድመ ማጣሪያ ጨዋታውን ከብሩንዲው ቡማሙሩ ጋር አርብ ጳጉሜ 4 በባህር ዳር ስታዲየም አድርጎ 3-0 በሆነ ውጤት አሸንፏል። ለፋሲል ከነማ ሶስቱን ግቦች ያስቆጠሩት ዓለም ብርሃን ይግዛው፣ ፍቃዱ አለሙና ታፈሰ ሰለሞን ናቸው። ሁለተኛው ዙር የማጣሪያ ጨዋታ ከቀናት በኋላ የሚካሄድ ሲሆን በሜዳው በሶስት ግብ ልዩነት ያሸነፈው ፋሲል ወደ ቀጣዩ ዙር ለማለፍ የተሻለ እድል አለው። በእንግሊዝ በተደረገ የግሬት ኖርዝ ራን ግማሽ ማራቶን ውድድር ኢትዮጵያውያን አትሌቶች የሜዳሊያ ሰንጠረዥ ውስጥ ገብተዋል። በወንዶች አትሌት ሰለሞን ባረጋ ሁለተኛ ሲወጣ ከህመም በኋላ ወደ ሩጫ የተመለሰው ቀነኒሳ በቀለ ሶስተኛ ደረጃን ይዞ ውድድሩን አጠናቋል። ውድድሩን 59 ደቂቃ ከ33 ሰከንድ በሆነ ሰዓት በማጠናቀቅ በአንደኝነት ያሸነፈው ኡጋንዳዊው ጃኮብ ኪፕሊሞ ነው። ሰለሞንና ቀነኒሳ ከኪፕሊሞ ከአንድ ደቂቃ በላይ ዘግይተው ነው ውድድራቸውን የጨረሱት። በሴቶች ምድብ ደግሞ ከጉዳትና መማገግማ በውድድሩ የተሳተፈችው አልማዝ አያና 67 ደቂቃ ከ10 ሰከንድ በሆነ ሰዓት ሶስተኛ ወጥታለች። ከአትሌት አልማዝ በ5 ሰከንድና በ3 ሰከንድ ቀድመው የገቡት ኬንያውያኑ ሄለን ኦቢሪና ፔሬስ ጄፕቺርቺር በቅደም ተከተል አንደኛና ሁለተኛ የወጡ አትሌቶች ናቸው። እንግሊዝ በንግስቲቷ ሞት ምክንያት ሁሉንም የእግር ኳስ ጨዋታዎች አራዝማለች። የእንግሊዝ ንግስት ኤልዛቤት ዳግማዊት ሐሙስ ለት ማረፋቸውን ተከትሎ ባለፈው ሳምንት የመጨረሻ ቀናት ይካሄዱ የነበሩ ሁሉም የእግር ኳስ ጨዋታዎች ለሌላ ጊዜ ተላልፈዋል። አርብ ለት የተገናኙት የእንግሊዝ ፕሪምየር ሊግ ክለቦች ለንግስቲቱ ያላቸውን ክብር ገልጸዋል። ለአገሪቱ ያበረከቱትን አስተዋጽኦ ለማክበርና ለእርሳቸው ማክበሮታችንን ለመግለጽ በዚህ ቅዳሜና እሁድ የሚደረጉ የፕሪምየር ሊግ ጨዋታዎች ሰኞ ምሽት የሚደረገውን ጨምሮ ለሌላ ጊዜ ይተላለፋሉ ብለዋል ክለቦቹ ባወጡት መግለጫ። የፕሪምየር ሊጉ ዋና ስራ አስፈጻሚ የሆኑት ሪቻርድ ማስተርስ እኛና ክለቦቻችን ግርማዊነቷ ለሀገራችን ላደረጉት ረጅምና የጸና አገልግሎት አክብሮታችንን መግለጽ እንፈልጋለን። የረጅም ጊዜ ንግስታችን እንደመሆናቸው መጠን አስደናቂ ቅርስ ትተውልን አልፈዋል ሲሉ ንግስቲቱን አሞካሽተዋል። ይህ ጊዜ ለሀገሪቱ ብቻ ሳይሆን እርሳቸውን ለሚያደንቁ በሚሊዮን የሚቆጠሩ የዓለም ህዝቦችም አሳዛኝ ጊዜ ነው ያሉት ማስተርስ በመሆኑም በሞታቸው ካዘኑት ሁሉ ጋር ሀዘናችንን በመግለጽ እንተባበራለን ብለዋል። ፕሪምየር ሊጉ በሳምንቱ የመጨረሻ ቀናትና ሰኞ የ10 ጨዋታዎች መርሃ ግብሮች ነበሩት። ይህን የፕሪምየር ሊጉን ውድድር ጨምሮ በሳምንቱ የመጨረሻ ቀናት ሊደረጉ ታቅደው የነበሩ ሁሉም የእንግሊዝ እግር ኳስ ጨዋታዎች ለዚህኛው ሳምንት የመጨረሻ ቀናት ተላልፈዋል። የ2030 የዓለም ዋንጫን ለማዘጋጀት ሳውዲ፣ ግብጽና ግሪክ በጋራ ሊወዳደሩ ነው። ሳውዲ አረቢያ የ2030 የዓለም ዋንጫን ለማስተናገድ ከግብጽና ከግሪክ ጋር ተጣምራ ልትወዳደር መዘጋጀቷ ተነግሯል። የስፖርት ዘገባዎች እንዳመለከቱት ሳውዲዎች ለውድድሩ ዝግጁ መሆናቸውን አሳውቀዋል። ሳውዲ ከሁለቱ ሀገራት ጋር በመሆን ልታቀርብ ያሰበችው ጥያቄ ተቀባይነት ካገኘ የ2030 የዓለም ዋንጫ በሶስት አህጉራት የሚካሄድ የመጀመሪያው የዓለም ዋንጫ ውድድር ይሆናል። ሳውዲ፣ ግሪክና ግብጽ ለአዘጋጅነት በሚያደርጉት የጋራ ውድድር የሚቀጥሉ ከሆነ ከአራት የደቡብ አሜሪካ ሀገራት ጥምረት ማለትም ከኡራጋይ፣ አርጀንቲና፣ ቺሊና ፓራጓይ እንዲሁም ከአውሮፓዎቹ የፖርቹጋልና ስፔን ጥምረት ፉክክር ይጠብቃቸዋል። ከዘንድሮው የኳታር የዓለም ዋንጫ ቀጥሎ የሚካሄደውን የ2026 የዓለም ዋንጫ ውድድር ዩናይትድ ስቴትስ፣ ካናዳና ሜክሲኮ በጋራ ለማዘጋጀት ማሸነፋቸው ይታወቃል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
Yeah, የምሽቱ መሰናዷችን በዚሁ ተጠናቀቀ። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ አሉላ ከበደ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ላይ ማድረስ አትርሱ። ለዛሬው እናመሰግናለን። ሰላም፣ ደህና ደሩ።